Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። ታክሲዋ ሞልታለች። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። ዛሬ የዓለም የመስማት ቀን በዓለም ዙሪያ ተከብሯል። ሕፃናትን ከሚያጋጥማቸው የጆሮና የመስማት ችግር እንዴት መከላከል እንደሚቻልም ሲወያዩበት ውለዋል።
We know that there are infections from childhood.
ልጆች በተለያዩ በሽታዎች በቀላሉ መጠቃታቸው እየታወቀ ነው። ለምሳሌ እንደ ጆሮ ደግፍ፣ ማጅራት ገትርና ኩፍኝ።
ኤርትራዊት አሜሪካዊት ሀበን ግርማ ማየትና መስማት የተሳናት የመጀመሪያዋ የሃርቫርድ ዩኒቨርሲቲ ተመራቂ ነች። በቅርቡ ፕሬዚዳንት ኦባማን በዋይት ሀውስ ቤተ መንግስት አነጋግራለች። የጋቢና እንግዳችን ትሆናለች።
The biggest challenge I've had to face is a world that assumes that people with disabilities can't do something.
ለኔ ትልቁ ፈተና ሰዎች ማየትም ሆነ መስማት የተሳናት ናት እንዴት ይህን ማድረግ ትችላለች በማለት ለኔ ያላቸው ትሁት አስተሳሰብ ነው።
ኢትዮጵያን ከኤርትራ ጋር በሚያዋስኑ ሰሜናዊ የድንበር አካባቢዎች የሚበዙት ወጣቶች የሆኑ ባህላዊ ወርቅ ለቃሚዎች እየተለጠፉ ወደ ኤርትራ ድንበር እንደሚወሰዱ ይነገራል። ታሪካቸውን ይዘናል።
አወቡ ዘስራይ ነይሩ በርበረ መልቃም ነይሩ ባሚያ ምራይ ነው።
እዚያ ብዙ ስራ ነበር የነበረው። በርበሬና የባሚያ ተክል መልቀም፣ ጤፍ ማጨድ፣ በቆሎ መላጥና በእጅ መፈልፈል የመሳሰሉትን ስራዎች ካለረፍትን ሰራ ነበር።
ከተጠላፊዎቹ የሰማነው ነው። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በሶማሊያ መዲና መቋዲሾ ባለ ወታደራዊ ችሎት 5 ጋዜጠኛ ባልደረቦቹን ለአልሸባብ እንዲገደሉ ጥቆማ የሰጠ ጋዜጠኛ በሞት እንዲቀጣ ተፈርዶበታል። የፍርድ ቤቱ ብይን እንደሚለው ሐሰን ሐናፊ እንደ አውሮፓውያን አቆጣጠር ከ2007 እስከ 2011 ዓ.ም በነበረው ጊዜ ውስጥ ኢላማ ሊሆኑ የሚችሉ ጋዜጠኞችን በመጠቆም ተግባር ጽንፈኛውን ቡድን ሲረዳ ቆይቷል በሚል ነበር ክስ የቀረበበት። መሐመድ ሹት የተባሉ ወታደራዊ ችሎት ሊቀመንበር በተከሳሹ ላይ የቀረቡ ማስረጃዎች ሁሉ በአምስቱ ጋዜጠኞች ግድያ ውስጥ እጁ እንዳለበት የሚያስረዱ ናቸው ብለዋል። የአልሸባብ አባል እንደሆነ ካረጋገጥም በኋላ ለግድያ ኢላማ ሊሆኑ የሚችሉ ጋዜጠኞችን በመጠቆም ወንጀል ጥፋተኛ ሆኖ ተገኝቷል ብለዋል። በዚህም በሞት እንዲቀጣ ተፈርዶበታል። ደቡብ ሱዳን በያዝነው ሳምንት ኢኤሲ በሚል አጽርሆት የሚታወቀው የምስራቅ አፍሪካ የኢኮኖሚ ትብብር ማህበረሰብ አባል ሆናለች። የማህበረሰቡ አባል ሀገሮች መሪዎች ታንዛኒያን በተሰበሰቡበት ወቅት ደቡብ ሱዳን ማመልከቻ አቅርባ ተቀብለዋታል። ደቡብ ሱዳን ከኬንያ፣ ከኡጋንዳ፣ ከታንዛኒያ፣ ከሩዋንዳ፣ ከብሩንዲ ጋር በመቀላቀል 6ኛዋ የምስራቅ አፍሪካ ማህበረሰብ አባል ሆናለች። አንዳንድ የደቡብ ሱዳናውያን በሀገሪቱ ያለውን አለመረጋጋት መሰረት በማድረግ የምስራቅ አፍሪካ ማህበረሰብ አባልነቷ ላይ የመቆጠብ ስሜት አሳይተዋል። የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርና ሜሪያል ቤንጃሚን ግን ሀገራቸው ከማህበረሰቡ አባልነት እንደምትጠቀም አስረድተዋል። አንድ የብሩንዲ ተቃዋሚ ቡድን የታንዛኒያ ፕሬዚዳንት የነበሩት ቤንጃሚን ሞካፓ ለሽምግልና መሰየማቸውን በበጎ ተቀብሎታል። ብሩንዲ ውስጥ ለአንድ ዓመት ለሚጠጋ ጊዜ የዘለቀውን ቀውስ ለማቆም በመንግስትና ጉዳዩ በሚመለከታቸው ቡድኖች መካከል የሚካሄደውን የሰላም ንግግር እንዲያስተባብሩ ነው የተመረጡት። የምስራቅ አፍሪካ የኢኮኖሚ ማህበረሰብ አባል ሀገሮች መሪዎች ትላንት አሩሻ ታንዛኒያ በተሰበሰቡበት ወቅት ነው የ77 ዓመት ዕድሜው ሞካምፓን የሰየሙት። የሰላሙን ንግግር ይመሩ የነበሩት የኡጋንዳው ፕሬዚዳንት ዮሪ ሙሴቬኒ እስካሁን ባለው ጊዜ እልባት ሳይገኝለት ቆይቷል። በመጨረሻም የዩናይትድ ስቴትስ የብሔራዊ ጸጥታ ካውንስል እንደሚለው በቅርቡ በማዕከላዊ አፍሪካ ሪፐብሊክ ሰላማዊ ብሔራዊ ምርጫ በመካሄዱ የብሔራዊ ጸጥታ አማካሪ ሱዛን ራይስ የሀገሪቱን የሽግግር መንግስት ፕሬዚዳንት እንኳን ደስ አለዎት ለማለት ትላንት አግኝተዋቸዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የነበሩት ሱዛን ራይስ ወደ ሰላምና እርቅ በማምራቱ ጥረት ላይ የታየውን መሻሻል እና ፕሬዚዳንት ካትሪን ሳምባ ፓንዛ ያሳዩትን ጠንካራ አመራር አሞግሰዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በዛሬው ዕለት የዓለም አቀፍ የመስማት ቀን እየተከበረ ነው። ዓለም አቀፉ የጤና ድርጅት WHO 60 በመቶ የሚሆነውን የሕፃናት የመስማት ችግር ለመከላከል የሚያስችል አዲስ ጥናት እንደተገኘ አስታውቋል። በዛሬው ዕለት በሚከበረው ዓመታዊ የመስማት ቀን ላይ ሕፃናትን ከሚያጋጥማቸው የጆሮ አለመስማት ችግር እንዴት መከላከል እንደሚቻል ሲወያዩበት ውለዋል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ጄኔቫ ከሚገኘው የዓለም አቀፉ የጤና ድርጅት WHO ዘግበዋለች። መስታወት አራጋው ታቀርበዋለች።
ዓለም አቀፉ የጤና ድርጅት WHO እንደዘገበው በዓለማችን 360 ሚሊየን የሚሆነው ሕዝብ የመስማት ችግር ይገጥመዋል። ከዚህ ቁጥር ውስጥ ደግሞ 32 ሚሊየን የሚሆኑት ሕፃናት ናቸው። ከ32 ሚሊየኑ ውስጥ ደግሞ 31 ሚሊየኑ በመካከለኛና በዝቅተኛ ኑሮ ውስጥ ያሉ ናቸው። አላርኮስ ኬይዛ በዓለም አቀፉ የጤና ድርጅት WHO የመስማትና የማየት ችግሮችን ለመከላከል የሚደረገው እንቅስቃሴን በመምራት ላይ ይገኛሉ። 40 በመቶ የሚሆኑ በልጅነታቸው የመስማት ችግር የሚገጥማቸው ከቤተሰብ በሚተላለፍ በሽታ ሲሆን 31 በመቶ የሚሆኑት ደግሞ በተለያዩ በሽታዎች ምክንያት ነው።
We know that there are infections from childhood illness like mumps.
ልጆች በተለያዩ በሽታዎች በቀላሉ መጠቃታቸው የታወቀ ነው። ለምሳሌ እንደ ጆሮ ደግፍ፣ ማጅራት ገትርና ኩፍኝ ወይም ሁልጊዜ ልጆች ላይ የሚከሰተው የጆሮ ማመርቀዝ የተለመዱ በሽታዎች ናቸው። ለዚህ መፍትሄ የሚሆነው ደግሞ አስቀድሞ ለልጆች ክትባት በመስጠት ከዛም ካለፈ ልጆች በቂ ሕክምና እንዲያገኙ በማመቻቸት ነው።
ከይዛ እንዳሉት አንድ አምስተኛ የሚሆኑት ህጻናት የመስማት ችግር የሚገጥማቸው በወሊድ ጊዜ ነው። ይህን ደግሞ መከላከል ይቻላል። የመስማት ችግር ያለባቸውን ልጆች በቅርበት ከወላጆች ጋር የተሻለ መረጃን በመለዋወጥና የህክምና እርዳታ የመስጠት እንቅስቃሴ በቅርቡ እንደሚጀመር ከይዛ ተናግረዋል። ከይዛ እንዳሉት 100 በሚሆኑ በመካከለኛና ዝቅተኛ ገቢ ባላቸው ሀገሮች እየተከሰተ ያለውን የመስማት ችግር ለመቅረፍ ሰፊ ቅር ተይዟል። በተለይም የመስማት ችግሩ ከመባባሱ በፊት ለልጆቹ ህክምና ማድረግና የመስማት ችሎታቸውን ካጡ በኋላም መስማት የሚያስችላቸውን የመርጃ መሳሪያ ለማዳረስ ነው የታሰበው። ይህን ማድረግ ካልተቻለም የምልክት ቋንቋን በማስተማር ህይወታቸውን በቀላሉ የሚመሩበትን መንገድ ለማመቻቸት ታቅዷል።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mestaward Aragao.
Wiki talama Johnny na Gabina VOA. With Henok Fente and Mestaward Aragao. Bra!
ኤርትራዊት አሜሪካዊት ሀበን ግርማ ማየትና መስማት የተሳናት የመጀመሪያዋ የሃርቫርድ ዩኒቨርሲቲ ተመራቂ ናት። ዛሬ ሀበን ለአካል ጉዳተኞች የትምህርትና መረጃ የማግኘት መብት ተሟጋች ድርጅት ውስጥ ጠበቃ ሆና ትሰራለች። በዚህ ስራዋና በጠቅላላ ለአካል ጉዳተኞች በተለይ ደግሞ ማየትና መስማት ለተሳናቸው መረጃና የትምህርት እድል እንዲያገኙ በምታካሄደው ጥረት በአሜሪካ ቤተ መንግስት ዋይት ሀውስ ተገኝታ ከፕሬዚዳንት ባራክ ኦባማ ጋር ለመወያየት በቅታለች። ዊንታ ኪዳነ ከሀበን ጋር ቃለ ምልልስ አድርጋለች። በነገራችሁ ላይ ማየትና መስማት የተሳናትን እንዴት በስልክ ቃለ መጠይቅ አደረጋችሁት ማለታችሁ አይቀርም። ስለዚህ ዊንታን ጠይቂያታለሁ።
ፕሬዚደንት ባራክ ኦባማ ኤርትራዊት አሜሪካዊቷን ሀበን ግርማ በዋይት ሀውስ ቤተ መንግስት ተቀብለው አነጋግረዋታል። ፕሬዚደንት ኦባማ ጥያቄያቸውን በኮምፒውተር ላይ ጽፉና ሀበን ደግሞ ጽሑፉን ወደ ዲጂታል ብሬል ተለውጦ በዳሰሳ ታነባዋለች። እሷም መልሷን ትሰጣለች።
And now it's my honor to introduce to you leaders who work to ensure that all Americans have the opportunity they seek. Please welcome Vice President Joe Biden and President Barack Obama.
Welcome to the White House, and thank you so much, Haben, for that amazing introduction and for working to make sure that students with disabilities get a world-class education just like you have. So please give Haben a big round of applause.
Haben, ስለዚህ ቀንና ክብረ በዓሉን እንዲህ ስትል ትናገራለች።
On July 20th, 2015, I attended the ADA celebration at the White House. ADA stands for Americans with Disabilities Act.
ሐምሌ 21 ቀን 2015 ዓመተ ምህረት በኤዲኤ በሚዘጋጀውና የአካል ጉዳተኞችን ቀን በማስመልከት በሚከበረው ክብረ በዓል በዋይት ሃውስ ቤተ መንግስት ተገኝቼ ነበር። ኤዲኤ አካል ጉዳተኞችን ከማንኛውም አይነት ተጽዕኖ የሚከላከል አዋጅ ነው። ይህ አዋጅ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋሞች፣ ዩኒቨርሲቲዎች፣ የአገልግሎት ሰጪ ተቋማት የአካል ጉዳተኞች ተገቢውን እርዳታና አገልግሎት ያገኙ ዘንድ ፍቃድ የሚሰጡበት አዋጅ ነው። ይህ ደግሞ በአሜሪካ የሲቪል ማህበረሰብ ህግ የተካተተ ነው። ይህ ህግ የጸደቀበትን 25ኛ ዓመት በዓል ምክንያት በማድረግ በዋይት ሃውስ በተዘጋጀ ክብረ በዓል ላይ የመገኘት እድሉን አግኝቼ ነበር። ከፕሬዝዳንት ባራክ ኦባማ ጋር ለመነጋገርና ለታዳሚዎቹ ንግግር ማሰማትም ችያለው። ንግግሩም ሆነ ከፕሬዝዳንት ባራክ ኦባማ ጋር ያደረኩት ውይይት መረጃ ማግኘት ላይ በማተኮር በተለይ በድረገጾችና ቴክኖሎጂን በመጠቀም የሚገኙ መረጃዎች አካል ጉዳተኞች እንዴት ሊገለገሉባቸው እንደሚችሉ ማመቻቸት ላይ ያተኮረ ነበር።
የዋይት ሃውስ ቤተ መንግስት በየአመቱ ለውጥ ለማምጣት የሚሰሩ ሴቶችን ሽልማትና እውቅና ይሰጣል። ከሁለት አመታት በፊት ሀበን 13ኛዋ ሴት ተሸላሚ ለመሆን በቅታለች። ስለዚህም እንዲህ ትላለች።
Back in 2013, the White House honored me as a champion of change, and the White House has a program called Champions of Change program where they
2013 ላይ ሻምፒዮን በመባል ዋይት ሃውስ የሚሰጣው ሽልማት ተሰጥቶኛል። መርሃ ግብሩ በተለያዩ ህብረተሰብ ውስጥ ያሉትን አካል ጉዳተኞች ለመርዳት አስተዋጽኦ ላበረከቱ ግለሰቦች እውቅና ይሰጣል። በተጨማሪም በየካቲት ወር 2013 በትምህርት ዘርፋቸው ከፍተኛ ውጤት ያገኙ አካል ጉዳተኞችንም ሽልማት ሰጥቷል። እኔ በዚህ ዘርፍ ውስጥ የለውጥ መሪ በመባል ሽልማቱን ተቀብያለሁ።
ዓለም አቀፍ የዜና ተቋሙ ቢቢሲ በሚያዘጋጀው የአፍሪካ ሴቶች የቴሌቪዥን ዝግጅት ላይ ሀበን ያልተዘመላቸው ጀግኖች በሚለው ፕሮግራም እውቅና ከሰጣቸው 8 ሴቶች ሀበን አንዷ ለመሆኑም በቅታለች።
BBC has a program called Women of Africa and they recognized me as a hero recently.
BBC በዚህ ዝግጅት እውቅና የሰጠኝ ለአካል ጉዳተኞች መረጃ ለመስጠት ባካሄድኩት ስራ ነው። አፍሪካውያን ሴቶች በእያሉበት አካባቢ ለውጥ ለማምጣት ለሚሰሩ ስራ የሚሰጥ እውቅና ነው።
ሀበን ከተወለደችበት ለጀምሮ ማየትና መስማትን የማያስችል ጉዳት ደርሶባታል። ባጋጠማት የአካል ጉዳተኝነት ሳታክት ያገኘችውን የቴክኖሎጂና የትምህርት እድል በመጠቀም የመጀመሪያ ዲግሪዋን ህግ በማጥናት ከሃርቫርድ ዩኒቨርሲቲ ተመርቃለች። ሀበን ለዚህ የበቃችበት ዋና ምክንያት በሁኔታዎችና በነገሮች ላይ አዎንታዊ አስተሳሰብ ላይ ብቻ በማተኮር መሆኑንም ትገልጻለች። በህይወቷ ብዙ ፈተናዎች ማለፏን ገልጻ አእምሮዋ ውስጥ ትተውት ካለፉት ውስታዎች እንዲህ ስትል ትገልጻለች።
The biggest challenge I've had to face is a world that assumes that people with disabilities can't do something.
ለኔ ትልቁ ፈተና ሰዎች ማየትም ሆነ መስማት የተሳናት ናት እንዴት ይህን ማድረግ ትችላለች በማለት ለኔ ያላቸው ቱት አስተሳሰብ ነው። እንዴት ዩኒቨርሲቲ ገብታ ህግ ማጥናት ትችላለች? እንዴት መደነስ ወይም ስፖርት መስራት ትችላለች? የሚሉ አሉታዊ አስተሳሰቦች አሉ። በርግጥ እኔ እድለኛ ነኝ፣ ብዙ አዎንታዊ አስተሳሰብ ያላቸው ሰዎች በህይወት ያሉ። እነሱ ደግሞ እዚህ ደረጃ ለመድረስ ረድተውኛል።
ሀበን በህይወቷ ትልቅ አስተዋጽኦ ያደረገችላትና ለዚህ ድል ያበቃቻት እናቷ ሳባ ገብረየሱስ መሆኗን ትናገራለች። የእናቷ የስደት ታሪክ፣ በኤርትራ የትጥቅ ትግል ጊዜ ያሳለፈችው ፈታኝ ሁኔታዎች ለሀበን ተስፋ የሰጣትና ያበረታታት ታሪክ እንደሆነ፣ ሌላው ይህ የእናቷ ታሪክ የምትፈልገው ደረጃ ለመድረስ የሚቻላትን ያህል ማድረግ እንደሚገባት ያስተማራት መሆኑንም ትገልጻለች። በትምህርት ቤት መምህራን፣ በቤትና በአጠቃላይ ህይወታቸው ደግሞ ወላጆችና ህብረተሰቡ የአካል ጉዳተኞች ሁሉንም ማድረግ እንደሚችሉ መገንዘብና ማበረታታት እንዳለባቸውም ታስታውሳለች።
Parents, children, teachers, adults with disabilities all need to remember that access can start with a positive attitude.
አንድ ሰው አንድ ደረጃ ለመድረስ ያካሄደውን ጥረትና ያለፈውን ፈተና ስናስብ ለእያንዳንዱ ከፊታችን ያለ ችግር መፍትሄ እንዳለው እናቃለን። ስለዚህ የአካል ጉዳተኝነት በራሱ ችግር አይደለም።
ሀበን ለመዝናናት የምትመርጠው ሰርፍ የተባለውን ስፖርት በመጫወት ሲሆን ይህ ስፖርት በውሃ ላይ የተንሳፈፉ መቅዘፍ መሆኑንም ታስረዳለች። ሀበን የ27 ዓመት ወጣት ስትሆን በካሊፎርኒያ ክፍለ ግዛት በአሜሪካ ትኖራለች።
نفتي سنا قبوتي قلبي قاهك تشبينو وحلا قبو انتو قندن
هلو جيجيجا هلو غدي هلو قبر الدهر هلو دغحبور هلو ديردبه هلو شنيل غابينا في او اي غابينا 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 واحد غيسنيسان غابينا في او اي غابينا غابينا غابينا
ጋቢና ቪኦኤን በአጭር ሞገድ ሾርት ዌቭ 2 ላይ በ15580 እና በ6080 ታገኛላችሁ። ሙዚቃን ጋብዛችሁ ዲጄ ፋትሱ እዚህ ስቱዲዮ ይገኛል። ዲጄ ምን መርጣል ሙዚቃ?
ዛሬ ያዘጋጀላችሁ ሙዚቃ የሃይሌ ሩት ሙዚቃ ነው። ይህ ሙዚቃ እንግዲህ በኢትዮጵያዊና በሬጌ ቅኝት ችጌ ብለውታል። በዛ መካከል የተቀኘ ሀራምቤ ሀራምቤ
ችክችካና ሬጌ ነው
ችጌ
Tanwa gao sai kesa bidi renya men gao ne silek katakula madan kesu mi tebek bidi yeni tai geru tsan yonal rasu mi ustiam natun bidi sera bi bet bebsianis yonal sera u bet wet bedem tu rambe harambe mama afrika rambe harambe ethiopia rambe harambe Sen otu mieres bu miles bilege karone gibrushmani tebum rekansun kinu yani bilege karone meri walekau akabe danya hakimu sanyau bilege karone zerina masau tarzum tayun kindus gebetau rambe harambe mama
እናመሰግናለን ዲጄ። እንደዚህ ጮቤ የሚያስረግጥ አንድ ሌላም ዜና ይዘናል። ከ12000 በላይ ለሚሆኑ ወጣቶች የሥራ ዕድል የሚፈጥርና ከ200 ሚሊዮን ብር የበለጠ ገንዘብ ወጪ የሚደረግበት ፕሮጀክት ዛሬ በሀገሪቱ ጠቅላይ ሚኒስትር ይፋ ተደርጓል። የምጣኔ ሀብት እድገት ሁሉንም የህብረተሰብ ክፍሎች ካላቀፈ ለኢትዮጵያም ሆነ ለአፍሪካ መሰረታዊ ለውጥና ልማት በቂ እንዳልሆነ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ አድርሶናል።
ይህ ዛሬ ጠቅላይ ሚኒስትሩ በመንግስታቱ ድርጅት የስብሰባ ማዕከል ይፋ ያደረጉት ፕሮጀክት ወይንም የልማት መርሃ ግብር ወጣት ስራ ፈጣሪዎች ባህርና ማር ልማት የሚል ስያሜ የተሰጥቶታል። መርሃ ግብሩ አሁን በተወጠነበት መልኩ የሚዘልቀው ለሚቀጥሉት 5 ዓመታት ሲሆን ለነዚህ ዓመታት 220 ሚሊዮን የኢትዮጵያ ብር በጀት የተያዘለት እንደሆነም በእለቱ በጽሑፍ የተሰራጨው መግለጫ ያስረዳል። ለልማት መርሃ ግብሩ የገንዘብ ድጋፉን የሰጡት ድርጅቶች ዋና መስሪያ ቤቱን ኬንያ ያደረገው ኢንተርናሽናል ሴንተር ኦፍ ኢንሴክትስ ፊዚዮሎጂ ኤንድ ኢኮሎጂ፣ በአማርኛ የኢንሴክቶች ስነ አካላዊና ኢኮሎጂያዊ ዓለም አቀፍ የጥናት ማዕከል እና ካናዳ የሚገኘው ማስተር ካርድ ፋውንዴሽን መሆናቸውም ታውቋል። የልማቱ መርሃ ግብር ትኩረት የሚሰጣቸው የህብረተሰቡ አባላት እስከ 10ኛ ክፍል ተምረው በቀለም ወይንም በሙያ ትምህርት ከዚያ በላይ ለመሄድ ላልቻሉ ወጣቶች እንደሆነም መረጃዎች ይናገራሉ። የልማት መርሃ ግብሩን ይፋ ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር በአሁኑ ወቅት በአፍሪካ ታይቷል ስለተባለው ምጣኔ ሀብታዊ መነቃቃትና እድገት አውስተዋል። በኢትዮጵያም በየዓመቱ በሁለት አሃዝ እያደገ ነው ስለሚባለው የሀገሪቱ ምጣኔ ሀብት ተናግረዋል። ይህ ግን ለሀገሪቱ ብቻውን በቂ እንዳልሆነ እንደሚገነዘቡም አልሸሸጉም።
And yet, like many regional and international development partners, we are actually aware of the fact that economic growth on its own is not sufficient for Ethiopia's
እንደ ብዙዎቹ የአካባቢና ዓለም አቀፋዊ ልማት አጋሮች ምጣኔ ሀብታዊ እድገት ብቻውን ለኢትዮጵያም ሆነ ለአፍሪካ መሰረታዊ ለውጥ በቂ እንዳልሆነ እኛም እንገነዘባለን። ለልማት ያለን አመለካከት ይበልጥ ሁሉን አቀፍና አካታች መሆን እንዳለበት እናምናለን። እነተኛው ጠንካራ ኢኮኖሚ ወይም ምጣኔ ሀብት የህዝቡን የተለያዩ ክፍሎች በልማት አጀንዳው የሚያካትትና ከምጣኔ ሀብታዊው እድገት ተጠቃሚ ለመሆን የሚያስችላቸው ሂደት ነው። አቶ ኃይለማርያም ጨምረው እንዳተቱት ይህ ግንዛቤ በሀገር በአካባቢና በዓለም አቀፍ ተቋማት ሁሉ እንዳለና በዓለም አቀፉ ዘላቂ የልማት ግቦችም የተዘረዘሩት ቁም ነገሮች ማለትም ሁሉን አቀፍ ዘላቂ ምጣኔ ሀብታዊ እድገትን ማራመድ፣ ሙሉና ምርታማ የሥራ ዕድል መክፈት እንዲሁም ወጣቶችን ጨምሮ ለሁሉም ለሰው ልጅ የተገባ ክብር በሚሰጥ ሥራ ማሰማራት የሚሉት ጠንካራ መልእክቶቻቸው እንደሆነ አስታውሰዋል። ይህ መርሃ ግብር ለኢትዮጵያ ወጣቶች ያለውን ትርጉምም የገለጹት እንዲህ ሲሉ ነበረ።
There is no great gift for a young person than enabling her or him to capture and utilize opportunities around.
ለአንዲት ወጣት ወይንም ለአንድ ወጣት ለሰው የተገባ ኑሮ ለመኖር የሚያስችሉ እድሎችን እንዲጠቀም ወይም እንድትጠቀም ከማስቻል የበለጠ ትልቅ ስጦታ የለም። ይህ የልማት መርሃ ግብር የሚሰራውም ይህንን ነው። ይህ የልማት መርሃ ግብር መሪ ብርሃን ነው። መሪ ብርሃንነቱ ተጨማሪ ውጥኖችን ወይም ተነሳሽነቶችን መቀስቀሱና መምራቱ ብቻ ሳይሆን ለወጣቶቻችን ነገ የተሻለ ሕይወት ሊመጣ እንደሚችል የሚፈነጥቀው ተስፋ ስለሚታይ ነው።
hope in the possibility of a better life for our youth.
የልማት መርሃ ግብሩ ወይንም ፕሮጀክቱ በሁለቱ ዓለም አቀፍ ድርጅቶችና በኢትዮጵያ የግብርና ሚኒስቴርን ጨምሮ በበርካታ የፌዴራልና የክልል የዘርፍ መስሪያ ቤቶች ትብብር እንደሚካሄድ ታውቋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስተዋት አረጋው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ።
ኢትዮጵያን ከኤርትራ ጋር በሚያዋስኑ ሰሜናዊ የድንበር አካባቢዎች የሚበዙት ወጣቶች የሆኑ ባህላዊ ወርቅ ለቃሚዎች አሉ። ከትግራይና ከሌሎች አካባቢዎችም ጭምር በባህላዊ መንገድ የወርቅ ማዕድን የሚለቅሙ ወጣቶች በድንበሩ ዙሪያ በተለያዩ ጊዜያት በጸጥታ ኃይሎች ወከባ፣ ግድያና ጠለፋ ይፈጸምባቸዋል። በዛሬው ዝግጅት የጋቢናን ሎንችናችን ለአፍታ ወደ ኢትዮ ኤርትራ ድንበር ታመራለች። ሄኖክ ዝርዝሩን ይዟል።
የተከዘ ወንዝ ሰሜናዊ ክፍል ሙሉ በሙሉ ባይባልም በዓለም አቀፍ የድንበር አካላዊ ኮሚሽን የጸደቀና በመሬት ላይ በችካል የተቀመጠበት ባይሆንም በአጠቃላይ የኢትዮጵያና ኤርትራ ድንበርን የሚያካልሉ ስፍራዎች አሉት። በተለይ የኢትዮጵያና ኤርትራ ድንበርን በሚያካልለው አካባቢ ቃፍታ ሁመራ ወረዳ በባህላዊ መንገድ የወርቅ ማዕድን የሚያወጡ ብዙዎቹ ወጣቶች ናቸው በስራ ተሰማርተዋል። በጥር ወር መጨረሻ አካባቢ በወርቅ ለቀማ ላይ ተሰማርተው ከነበሩ 400 በላይ ሰዎች መካከል 85 ሰዎች በታጣቂዎች ተጠልፈው ወደ ኤርትራ መወሰዳቸውንና ሌሎች 2 ሰዎች ደግሞ መገደላቸውን የአይን ምስክሮች ለዝግጅት ክፍላችን ገልጸው ነበር። በዚህ በያዝነው ሳምንት ደግሞ እሁድ ዕለት ማለት ነው 32 ተጠልፈው የተወሰዱ ግለሰቦች በሱዳን በኩል ወደ ኢትዮጵያ መመለሳቸውን የኢትዮጵያ መንግስት አስታውቋል። እነዚህ 32 ሰዎች ከ85ቱ መካከል እንደሆኑ ወይም እንዳልሆኑ በግልጽ አይታወቅም። ተመላሾቹ ለአሜሪካ ድምጽ ሬዲዮ በሰጡት ቃል የተያዙበት ቀንና ሁኔታ የተለየ መሆኑ ተመዝግቧል። በቅድሚያ በጥር 27 ቀን እንደተያዙ የሚናገሩትና ባለፈው እሁድ ወደ ኢትዮጵያ ከተመለሱት እንስማ። አቶ ሀብታይ ገብረ
መጀመሪያ ናዚ ናይወርቅ ስራሄና
መጀመሪያ ወደ ወርቅ ፍለጋ ስራ ነበር ይሄድ ነው። ጥር 27 ቀን ከንጋቱ 12 ሰዓት ላይ ነበር የመጡት። ከዚያም እኛ ተደናገጥንና በአራት ማዕዘናት ተኩስ ከፈቱብን። አንዳንዶቻችን ተያዝን፣ ሌሎች ደግሞ አመለጡ። ቦታው ጽርጊያ ግርማ ይባላል። ከዚያም አንድ ላይ ሰብስበው ተሻገሩ ብለው ተከዜ ወንዝ ውስጥ አስገቡን። እኛዋን አንችልምና እንዴት እንሻገራለን ብንላቸው ለምንድን ነው የማትችሉት? ግቡ ብለው በማስገደድ ይደበድቡን ገቡ። 34 ነበርን ገባን። አስገድደው የወሰዱን ሰዎች ታጣቂዎች ናቸው። የአርበኞች ግንቦት 7 ነን አሉ። ሆኖም ሌሎች የኤርትራ መንግሥት ሰዎችም ነበሩባቸው የሚል ግምት አለን። የወሰዱን ሰዎች አማርኛ ተናጋሪዎች ናቸው። ጥቂት ትግርኛ ተናጋሪዎችም ነበሩባቸው። ከ34ታችን አንደኛው ስለታመመ መለሱት። ሌሎች ደግሞ አባትና ልጅ ስለነበሩ 10 ቤተሰባችንን ጥለን ልንሄድ ነው ወይ ሲሉ ልጁን ወስደው አባትየውን መለሷቸውና 32ታችንን ወሰዱን።
ጥር 29 ቀን በተመሳሳይ ስፍራ ጽርጊያ ግርማይ በሚባል አካባቢ ተከስቷል የሚባለውን እገታ የገለጸው ደግሞ ከጠለፋው ማምለጡን የሚናገረው አለፎም ግርማይ ነው።
ሰውየው በጥይት ተመትቶ ዝርግት ብሎ ሲወድቅ አየን። እኛ ራቅ ብለን ጥግ ይዘን ነበር የምንመለከተው። አፈር ላይ ወድቆ ሲሞት አየን። ወርቅ ፍለጋ የተሰማራንበት ቦታ ከኤርትራ ድንበር ጋር የሚዋሰን የኢትዮጵያ መሬት ነው።
በወቅቱ አንድ የታገተ ግለሰብ ለማምለጥ ሲሞክር ሬንጀር የለበሱ ታጣቂዎች ተኩሰው እንደገደሉት ገልጿል።
ኮረብታ ላይ ወጥተን እንከታተላቸው ነበርና 27 ትግርኛ የሚናገሩ ታጣቂዎች ነበሩ። የሚናገሩትም የትግራይ ትግርኛ በመሆኑ የትግራይ ተወላጆች ናቸው።
ባለፈው እሁድ በሱዳን በኩል ወደ ኢትዮጵያ እንደተመለሱ ከተገለጸው ሰዎች መካከል አቶ ሀብታይ ገብረ የጠለፏቸው የአርበኞች ግንቦት 7 ታጣቂዎች እንደሆኑ ይናገራሉ። ከመካከላቸው ጥቂት ትግርኛ ተናጋሪዎችም እንደነበሩበት አስረድተዋል። የኢትዮጵያ መንግስት ባለስልጣኖችና የግንቦት 7 ተወካዮችን ስለ ጉዳዩ ለማነጋገር ጥረታችን ቀጥሏል፣ እስካሁን አልተሳካም። የኢትዮጵያ መንግስትን በትጥቅ ትግል ለመውጋት በኤርትራ የሚደራጀው ድምሂት ምክትል ሊቀመንበር አቶ መኮንን ተስፋዬ ድርጅታቸው በጠለፋው እጁ እንደሌለበት በወቅቱ ገልጸዋል።
ንሕና እኳ ብዛዕባ እዚ ንፈልጦ ነገር የብልናን ንሕና እውን ከም ውድብ ድምሂት ገፊፉ
እኛ እንኳ ስለዚህ ጉዳይ የምናውቀው ነገር የለም። እኛ በአፈሳ የምንሰበስባቸው ሳይሆኑ በሀገሪቱ ያለውን መሠረታዊ ችግርና ግፍ ተማረው የገቡ ወጣቶች ናቸው ያሉን። ድምሂት አፍሶ አልወሰደም፣ ለወደፊትም አይወስድም።
ድምሂትን ትተው ወደ ኢትዮጵያ የገቡት የቀድሞ የድርጅቱ መሪ አቶ ሞላ አስገዶም የሚከተለውን አስተያየት ሰጥተዋል።
ኣነኳ ብዛዕባ ናብ ዝተወሰዱ ሰባት ዝኾነ ሓበሬታ የብለይ ግን ቅድም ክብል በብግዜኡ ብፍላይ
አሁን ወደዛ ስለ ተወሰዱት ሰዎች መረጃ የለኝም። በፊት ግን በተለይም በኤርትራና በትግራይ ድንበር አካባቢ የእኛው ድርጅት ድምሂትም ሆነ እነዚያ የአርበኞች ግንቦት 7 በተመሳሳይ በወርቅ ፍለጋ የተሰማሩ ወጣቶችንም ሆነ ሌሎች እያፈሱ የማሰለፉ ጉዳይ ሲደረግ የቆየ ነገር ነው።
የምሽቱ ዝግጅታችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ እንደዚሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳቸው ያመሸነው እኔ መስታወት አድራጋውና
ሄኖክ ሰማእግዜርን ዲጄ ፋቱ ሙዚቃዎቹን ሲመርጥልን አምሽተዋል። ጽዮን ግርማ ደግሞ ዝግጅታችን መርታለች። ጉዟቸው የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
መልካም ምሽት።
This program has come to you from the Voice of America, Washington.